የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ረቡ የካቲት 13 2012 ዓ.ም ምህረት ምሽት መሰናዷችንን እናስተዋውቃችሁ። 100 ሺህ ወጣቶች የተመዘገቡበት የበጎ ፈቃድ እንቅስቃሴ መጀመሩን የሰላም ሚኒስቴር አስተዋውቋል። ዘገባ ይኖረናል። ወጣቶችን ስለ ኢትዮጵያ ጠይቀናል።
የሆነ ተስፋ እንዳይታየኝ የሚያደርጉ ሁሉም አይነት የሀገር መሪዎች ተስፋ የሚሰጥ አይነት አካሄድ አይደለም እየሄዱ ያሉት።
ተስፋ ነው የሚታየኝ፣ ያልሰጋም ትልቅ ትስስር ይሻል። ስለዚህ ያኔ እንደኔ ስሜቱ መስማት አልፈልግም። ስለመበታተን እንደኔ ይኔ ጥልቅ እምነት ኢትዮጵያ አትበትም።
ሐሳባቸውን ቆየት ብለን እናስደምጣችኋለን። 3000 በላይ ወጣት የጥበብ ባለሙያዎች የሚሳተፉበት የድረገጽ የጥበብ መድረክ አዘጋጅ እንግዳለን።
ኢትዮጵያ በጣም ብዙ ነገር ይሰራል። በጣም ብዙ ባለሙያ አሉ። ግን የነሱ ስራው ከአዲስ አበባ፣ ከአዋሳ፣ ከናዝሬት ወጣ ብሎ አይታይም። ሪሰርች ካውንስል እየሰራን ብዙ አይነት ጥያቄ ይመጡ ነበር ከውጭ ሀገር።
ማህሌት ማዕረጉ ትባላለች። በምሽቱ ይዘናታል። እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች አብራችሁን ካመሻችሁ ታደምጣላችሁ። ፕሮግራሙን በመምራት አብራችሁ የማመሸው ጽዮን ግርማ ነኝ። በማቀናበር ደግሞ ኤልያስ አስማረ አብሮን ያመሻል። በቅድሚያ ግን ከሀገር ውስጥና ከዓለም ዙሪያ የመረጥናቸውን አጫጭር ዜናዎች ኤደን ገረፈው ታስደምጠናለች።
አመሰግናለሁ ጽዮን። የደቡብ ሱዳን ፕሬዝዳንት ሳልቫኪርና ተቃዋሚው መሪ ሪያክ ማቻር ትላንት ሀገሪቱ መዲና ጁባ ላይ አብረው ወጥተው በነገው ቅዳሜ የጊዜ ገደብ አዲሱን የሽግግር መንግስት ለማቋቋም መስማማታቸውን ይፋ አድርገዋል። ሁለቱ የሽግግር መንግስቱን ለማቋቋም ካሁን ቀደም ያደረጓቸው ሙከራዎች አልተሳኩም። በርካታ የጊዜ ገደቦችም አሳልፈዋል። አሁን ያለው የሽግግር መንግስት እንደሚበትኑና 5 ምክትል ፕሬዝዳንቶችን እንደሚሾሙ ትላንት ለጋዜጠኞች በነበራቸው ጋዜጣዊ መግለጫ ገልጸዋል። ከፕሬዝዳንት ሳልቫኪር ጎን የቆሙት ሪያክ ማቻር የቀዱት ችግሮች በአፋጣኝ ይፈታሉ የሚል እሳቤ በዚህ ሳምንት በሚከናወን የአንድነት መንግስት ምስረታ ላይ እንደሚሳተፉ አረጋግጠዋል። የትንሽቱ የደቡባዊት አፍሪካዊት ሀገር የሌሰቶ የፖለቲካ ችግር አሁንም ወደ አጎራባች ደቡብ አፍሪካዊ ለመዛመት አደጋ ተደቅኗል። ስልጣኔን ለቃለው ያሉት የሀገሪቱ ጠቅላይ ሚኒስትር በተገደሉት የመጀመሪያ ባለቤታቸው ጉዳይ በዛሬው የፍርድ ቤት ቀጠሮ መቅረብ ሲገባቸው ድንበር አቋርጠው ደቡብ አፍሪካ ሄደዋል። ቶም ታባኔ በሌፖሌት ሌሎ ታባኔ ላይ ከ3 አመታት በፊት በተፈጸመው ግድያ በቀረበባቸው ክስ ዛሬ ፍርድ ቤት መቅረብ ነበረባቸው። ይሁን እንጂ ለሕክምና ወደ አፍሪካ ተጉዟል ሲሉ ረዳቶቻቸው ገልጸዋል። የ80 አመቱ ጠቅላይ ሚኒስትር ትራንትና ነው ከመጪው ሐምሌ መጨረሻ በኋላ ስልጣኔን እለቃለሁ ሲሉ ይፋ ያደረጉት። ሊባኖስ በሀገሯ የመጀመሪያ የኮሮና ቫይረስ ተጠቂ መገኘቱን ይፋ አደረገች። የ45 አመት እድሜ ያላቸው ሴት ሲሆኑ ከኢራን የተጓዙ እንደሆኑና ሆስፒታል ውስጥ ለይቶ ማቆያ ማዕከል እንዲገቡ መደረጉን ሊባኖስ አክል አስታውቃለች። የመጀመሪያው የኮሮና ታማሚ ማግኘታቸውን ይፋ ያደረጉት የሊባኖስ የጤና ሚኒስትር ለቫይረሱ ሳይጋለጡ እንዳልቀሩ የተጠረጠሩ ሌሎች 2 ሰዎችንም ለመመርመር ጀምረናል ብለዋል። ሴትዮቱ ትላንትና ሐሙስ በአውሮፕላን ከኢራን ኮን ከተማ ቤሩት የገቡ ሲሆን በአሁን ወቅት እሳቸውና 2 ሌሎች ሰዎች ከቤሩት ራፊክ ሐረሪ ሆስፒታል ለብቻ ማቆያ ውስጥ እንዲቀመጡ ተደርጓል። አድማጮች ለሰዓቱ የነበሩን አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እንገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። አንድ መቶ ሺህ ወጣቶች የተመዘገቡበት ልዩ የበጎ ፈቃድ እንቅስቃሴ መጀመሩን የሰላም ሚኒስቴር አስታወቀ። ይህንን በተመለከተ በሰላም ሚኒስቴር አስተባባሪነት የተካሄደውን ዝርዝር መግለጫ የተከታተለው ሙክታር ጀማል ዘገባ ያስደምጠናል።
የፌዴራል የሰላም ሚኒስቴር ከተለያዩ ባለድርሻ አካላት ጋር በመተባበር የኢትዮጵያ ብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ፕሮግራምን ከፊታችን በሚመጣው እሁድ ለሕዝብ እንደሚያበስር አስታውቋል። የዚህ ፕሮግራም ታላሚ የሆኑት የከፍተኛ ትምህርት ተቋማትና ከቴክኒክና ሞያ ኮሌጅ ተመረቀው ስራ በመፈለግ ላይ የሚገኙ ወጣቶች መሆኑ ተነግሯል። ወጣቶቹ በጎ ፍቃድ መስጫ ግዚያቸው ከተወለደ አካባቢያቸው ርቀው የሌላውን እሴትና ባህል በሚለምዱበት መንገድ በስብጥር ይከናወናል ተብሏል። በሰላም ሚኒስቴር የተጠሪ ተቋማትና ስትራቴጂክ አጋርነት ማስተባበሪያ ጽህፈት ቤት ዳይሬክቶሬት ጀነራል ዳይሬክተር ወይዘሮ አስማረዲ ይህንን ሀገራዊ የበጎ ፍቃድ ፕሮግራም በዚህ ደረጃ ማቅረቡ ለምን እንዳስፈለገ ጠቅሰዋል።
የላንቺንግ ትልቁ ለውጥ ምንድነው? ለዚህ ፕሮግራም አንደኛ መንግስት የራሱን ኃላፊነት ይወስዳል፣ ሁለተኛ በዛን ቀን የሚጠሩ ሁሉም ለዚህ ፕሮግራም ኃላፊነት አለባቸው የሚሉ አካላትን ሁሉ ለጥሪው መድረስ ባንችልም ነገር ግን የተወሰነ አካላት ተገኝተው በዛ አይነት ኃላፊነታቸውንም በዛው ቆጥረው እንዲወስዱ አንድ አጋጣሚ ስለሚሆን ነው ማለት ነው።
በዚህ በበጎ ፍቃደኝነት የማህበረሰብ አገልግሎት ላይ ለመሳተፍ 116,000 በላይ በጎ ፍቃደኞች መመዝገባቸውን ሰላም ሚኒስቴር አስታውቋል። በዚህ ዙር ለ10,000 ወጣቶች ስልጠና የተዘጋጀ መሆኑንም ተገልጿል። ስልጠናውን በተመለከተ የአዲስ አበባ ዩኒቨርሲቲ ኤክሰለንሲ ሊፍት ትሬኒንግ ኮንሰልታንሲ እና ሴንተር ፎር አፍሪካን ሊደርሺፕ ስተዲ አብረው በመሆን እንደሚያሰለጥኑ ተነግሯል። ይህ ስልጠና ከግብረ ገብ አንስቶ እስከ ሙያዊ ትምህርት ድረስ የሚቀሰምበት መሆኑንም ኤክሰለንሲ ሊፍት ትሬኒንግ ኮንሰልታንሲን ወክለው የተገኙት ኡስታዝ ያሲን ኑሩ ተናግረዋል።
3 ነጥቦች ላይ እነዚህ ወጣቶች ትሬኒንግ ሊወስዱ የተሻለ ዜጋ ይሆናሉ ከተኔ ነገር ነው። አንደኛ ሀገራቸው ፍቅር ያላቸውና ለውጤታማነት የሚነሳሱ ወጣቶች እንዲሆኑ ነው። ሁለተኛ ፊዚካሊ ፊት ይሆኑ ከሱስ የጸዱ የነቁ ወጣቶችን ማምረት ነው። ሶስተኛ ፐርሰናል ዲቨሎፕመንት ኮርሶችን በጣም በብዛት ይወስዳሉ። ምናልባት እስከ 14 የሚሆኑ ሊደርሺፕ፣ ስትራቴጂክ ቲንኪንግ፣ ማይንድ ሴት ተለያዩ ምንላቸው ፓኬጆችን በዚህ ሁለት ወር ውስጥ ለዚህ ወጣቶች ይወስዳሉ። እነዚህ ኮርሶች ብቁ ያደርጋቸዋል። ከተመረቁ በኋላ ስራ የሚይዙ ሳይሆኑ እነዚህ ወጣቶች ስራን ክሬት የሚያደርጉ ሊደሮች እንዲሆኑ ማለማቸው።
የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ስልጠና ተሳታፊዎች የስልጠና አገልግሎት ቆይታ ጊዜ ለአንድ አመት ከሁለት ወራት መሆኑን ተነግሯል። በአጠቃላይ ከአገልግሎት ጊዜ ውስጥ ሁለት ወራት በስልጠና ማዕከል የሚቆዩበት መሆኑንም ነው የተገለጸው። ሴንተር ፎር አፍሪካን ሊደርሺፕ ስተዲ በመወከል የተገኙት አቶ ቴዎድሮስ ታደሰ ድርጅታቸው ላለፉት 8 አመታት የአፍሪካ ህብረት በጎ ፍቃድ ወጣቶችን ሲያስተባብር መቆየቱንና በተለያዩ አጋጣሚዎች የቀሰመውንም ልምድና ተመረጥ ለኢትዮጵያ ወጣቶች እንደሚያካፍል ገልጿል።
ሁላችንም እንደምታውቁት ወጣቶች ከተመረቁ በኋላ ስራ ለመቀጠር በሚፈልጉበት ጊዜ የመጀመሪያው አብዛኛው ጥያቄ የስራ ልምድ ነው። ስራ ልምድ የላቸው ስለሆነ ምንም አይጠቃቸውም። ዩናይትድ ኔሽንስ ዴቨሎፕመንት ፕሮግራም በዩኤንዲፒ በሚባለው ፕሮግራም ውስጥ ሊሰራ የሚሞክረው ወጣቶችን በማሳተፍ እንዲህ ባለ በቮለንተሪዝም ውስጥ አንድም ማህበረሰባቸው እያገለገሉ እነሱ ደግሞ የሥራ ባለልምድ እንዲሆኑ ማገዝ ነው። ስለሆነ በዚህ ፕሮግራም ውስጥ የሚመጡ ሰዎች በዚህ ፕሮግራም ካለፉ በኋላ ሬዚዩሚያቸው ላይ ሲቪያቸው ላይ ሲጽፉ ባለምን ሆኑ ማለት ነው፣ ባለ ሥራ ልምድ ሆኑ ማለት ነው። የሥራ ኤቲክስ አላቸው፣ የሥራ ዲሲፕሊን አላቸው። ምንም ልምድ ከሌለው ሰው በጣም ይበልጣሉ፣ ይሻላሉ። ይሄን በማድረጉ ይሄ ሚኒስትር መስሪያ ቤት በጣም ብዙ ኢምፕሎየብል ወርክ ፎርስ ፈጠረ ማለት ነው፣ መቀጠር የሚችሉ ወጣቶች።
በዚህ በብሔራዊ የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ላይ 5 ግለሰቦች በበጎ ፍቃድ አምባሳደርነት ተሹመዋል። በሜሪጆ አገልግሎት የምትታወቀው ሲስተር ዘቢደር ዘውዴ በተለያዩ መንገዶች ወጣቶችን ሲያሰለጥን የነበረው ፓስተር ዮናታን አክሊሉ፣ ኡስታዝ ያሲን ኑሩ፣ ወይዘሮ ፊልተን አብዱላሂ የተጠቀሱ ሲሆን ሌላው 5ኛ ሰው ደግሞ በሚመጣው እሁድ መፈቻ ፕሮግራም ላይ እንደሚገለጽ ተነግሯል። ፓስተር ዮናታን አክሊሉ ወጣቶች ሀገርን ለማገልገል እድል ማግኘታቸው መታደል መሆኑን የሚገልጹት
በእኛ ሀገር ከጥቂት ጊዜ በኋላ የተለመደው ነገር ውጤቱን እንጂ ውጤቱን የሚገኝበትን መንገድ ያለመፈለግ ችግር ነው። ብዙዎቻችንን ውጤቱን እንፈልጋለን፣ ውጤቱን የሚገኝበትን መንገድ ግን አንፈልግም። ከዚህ አንጻር የበጎ ፍቃድ አገልግሎት ከፖለቲካ፣ ከሃይማኖት፣ ከዘር ስርዓትን የወጣ ስለሆነ ቲንክ አውት ኦፍ ቦክስ የሚለው አስተሳሰብ ስለሆነ የበጎ ፍቃድ አገልግሎት ሀገርን የሚያስተሳስር ሰው ከሰፈሩ ከብሔሩ ወጥቶ በሰባዊነት ማንንም መርዳት እንዲችል ጉልበት የሚፈጥር ነው ብዬ አስባለሁ። ከዛም ጋር ተያይዞ ደግሞ ብሔራዊ ኩራት የሚፈጥር ነው። እንደዚሁም ለወደፊት ኃላፊነት የሚሰማው አገሩን ነው። የችግር አካል ሳይሆን የመፍትሄ አካል መሆን የሚስማማው ማህበረሰብ ከመፍጠር አንጻር የበጎ ፈቃድ አገልግሎት በጣም ወሳኝና አስፈላጊ።
ይህ የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ሀገሪቷ የጀመረችውን ሁለንተናዊ ለውጥ እንዲሳካና ከደህንነት ከግጭትና ማህበራዊ ቀውሶች ሙሉ በሙሉ ተላቃ የሰለጠነ ማህበረሰብ ሰላም የተሟላና ደስተኛ ዜጋን ለመፍጠር መሰረት የሚጥል መሆኑን ሰላም ሚኒስቴር ገልጿል። የአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አሁን ደግሞ በለፍተ ቀደም ከተለያዩ ወጣቶች አስተባብናቸውን አስተያየቶች እናስደምጣችሁ። በኢትዮጵያ አሁን ያለው ያልተረጋጋ የፖለቲካ ሁኔታና በየጊዜው በሚፈጠሩ ግጭቶችና አለመረጋጋቶች እንዲሁም በፖለቲከኞች መካከል የሚከሰቱ አለመግባባቶችን በመክንያትነት የሚጠቅሱ ፖለቲከኞችና አስተያየት ሰጪዎች የሀገር መፍረስ አደጋን እንደ ስጋት ደጋግመው ሲያነሱት ይሰማል። እናንተ እንደ አንድ ወጣት የምትኖሩበት ሀገር እንዲህ ያለ ስጋት እንዳለበት በምትሰሙበት ጊዜ ምን ይሰማችኋል የሚል ጥያቄ ለአምስት ወጣቶች አቀረበንላቸው ነበር። ምላሻቸው እንዲደመጣል።
ብዙ ነገር እንደባል ተመከረባት ሀገር ፌደራሊዝም ተመክሮ ፈርሷል፣ እንትን ተመክሮ ፈርሷል። ስለዚህ አሁን መበታተን ነው የየራሳችን ነገር ይዘን ደግሞ እንሞክረው ማለት ሲባል ያስፈራኛል። በዛ ላይ ደግሞ መንግስት ኃይል የለውም ማለት የፌደራሉ መንግስት ማለት ነው። ስለዚህ ያ ነገር ያስፈራል። እሱ ስለሌለው ብቻ ሳይሆን የቤት ሰውን መስራት ሳልቻለ ማለት ነው። ስለዚህ በጣም ያስፈራኛል። ነገዬን ነው እየነጠቀኛለሁ። በጣም ያስደነግጠኛል፣ ያስፈራኛል። በዛ ላይ ይሄንን ለመስራት የሚከድበት መንገድ ጥሩ አለመሆኑም ነው የሚያስፈራኝ። ማለት ከስጋት እንድላቀቅ የሆነ ተስፋ እንዳይታየኝ የሚያደርጉ ሁሉም አይነት የሀገር መሪዎች ነው። ተስፋ የሚሰጥ አይነት አካሄድ አይደለም እየሄዱ ያሉት።
ይህ ተስፋ ነው የሚታይኝ፣ አልሰጋም። እርግጥ ነው ምናልባት የሚታዩ ብዙ የሚያስቸግሩ ክፉ ነገሮች ይታያሉ በሀገሪቷ። ሰዎች አንዱ አንዱን ይበድላል፣ ይጨቁናል። በተለያየ በጣም ለጆሮ መስማት የሚከብዱ አስጠቃቂ ነገሮች ይሰማሉ በሀገራችን ላይ። እነዚህ ነገሮች ግን ምናልባት የሀገራችን ታሪክ ዞር ብለን ስናይ እነዚህ ችግሮች እየመጡ ህዝቡ እንደዚህ የተሰቃየ በዚህ አይነት ከባድ ታ ውስጥ ያለፈ ህዝብ አይደለም። መሽፉበት እንኳን ሰው ማያቅበት ቤት ሄዶ የሚያድርበት ሀገር ነው እና ያለን ዛሬ ላይ ፖለቲከኞች የተለያየ ችግር ውስጥም ቢሆኑ የተለያዩ ነገሮች በሀገራችን ቢከሰቱ ግን ህዝቡ ጥሩ እሴት ስላለው ይስተካከል ነገር ይሆናል ብዬ አስባለሁ። አሁን ላይ ያለው በተለይ ትልቁ ወጣቶችን እየጣለ ያለው ያስተምሮ ነው። ያስተምሮ ውድቀት ስለሆነ በትክክል ትውልዱን መቅረጽ ማስተማር ከተቻለ እቺ ሀገር የማትለወጥበት ምንም ምክንያት የለም። ላለፉት ጊዜያት የተሳሳተ አስተምሮ ይመስለኛል ሀገሪቷን እየረበሸ ያለው።
አክቹዋሊ ልትፈርስ ትችላለች ሲባል ይሰማለኝ። አሁን ላይ ሆኜ ይሄን ያልኩት ስሜት አይሰጠኝም። ከተወሰኑ አመታት ምናምን በሽት ቢሆን ኖሮ ልደነግጥ ይችል ነበር። አሁን ላይ ግን እኔ ኦልሬዲ ምንም ያን ያህል ስሜት የለኝም። ኦልሬዲ አለች ብዬም ለማመንም እቸገራለሁ። ፈርሳለች ብዬ እስከማመን ድረስ የደረስኩበት ጊዜ ነው ያለው። ምክንያቱም የምናያቸው የተለያዩ ነገሮች አለን ብሎ ለማለት የሚያስችል ነው ብዬ አላምንም።
አገር ፈርሳለች ብለህ የምታስበው ለምንድን ነው?
አንድ ሰው አገር አለ ብሎ ካመነ በየትኛውም የሀገሪቱ ክፍል ተንቀሳቅሶ መኖር መቻል፣ መስራት፣ ለዜጋም ተቆጥሮ የመኖር መብቱ ሊከበርለት ይገባል። አገር አለህ ብለን ካሰብን አሁን ያለው ሁኔታ ግን ያንን የሚያስችል አይደለም። አንድ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ለመስራት የሚቸገርበት ሀብት አፍርቶ መኖር የማይችልበት ሁኔታ ውስጥ ነው ያለን። ስለዚህ በዚህ ሁኔታ ውስጥ አገር አለን ብሎ ለማለት የሚያስችል እንትን የለኝም በእኔ በኩል።
ማለት አንድ እውነት ለመናገር አንድ ሀገር ሊፈርስ ይችላል፣ ሊበተን ይችላል የሚለውን ሲስተም አይደለም የሚኖርሽበት ሀገር አይደለም ሀገርሽ፣ የሌላ ሀገር የባዕድ ሀገር እንኳን ያሳስበናል፣ ያስጨንቅሻል። ነገር ግን አሁን የምትበተንበት ወይም ደግሞ እየሆነ ያለውን እያጋጠመ ያለውን ስታስቢ ደግሞ ተመልካች ሆኖ ከማየት ውጭ ሌላ አማራጭ ማጥቂ ሌላ አማራጭ የሌለ ሆኖ ነው የሚሰማ።
በእውነቱ ከሆነ ሀሳቡ በጣም ከባድ ነው። ስጋት ነበር ላለፉት አንድ አመት። አሁን ግን ቀስ በቀስ ከስጋት ወደ ተስፋ እየመጣን ያለ ነው። ምክንያቱም የነበሩ ግርግሮች፣ ሁካታዎች፣ ግጭቶች፣ ሰው ሲሞት ሰው የገደለ ሰው የማይጠይቅበት ሁኔታ ሲናይ የሕግ በላይነት ሲቀዘቅዝ በጣም ፈርቼ ነበረ። እኔም ፈርቼ ነበረ። አሁን ግን ባለ ሁኔታ የመረጋጋቱ ነገር ስፔሻሊ ከአንድ ወር ወዲህ ያሉ ነገሮችን ስናይ ተስፋ እየሰጠን ነው። እኛም እንደ ዜጋ በኩላችን ለመወጣት ዝግጁ ነን።
ተደጋጋሚ ይሄ አባባል በተደጋጋሚ ይሰጣል። አንደኛው ወገን ትበተናል ይችላል፣ ሌላኛው ወገን ግዴታቸው እንዴት የላቸው አትበተንም ላል። ሁሉ ጊዜ እነዚህ ሰዎች በእርግጠኝነት ኢትዮጵያ ትበተናለች ብሎ መናገር ነገሩን ከማክረር ይዘላል ብዬ አላስብም። ለምን? በፍጹም ኢትዮጵያ አትበተንም። ይህንን ሁሉ ጊዜ እንደዛ ነው ማሆነ ሆነ። ለምን? ፖለቲካ ድርቃን እንደሚናገሩት አይደለም። ከሰዎች ንግግር ይዘለለ ወይም ደግሞ ከሰዎች ንግግር ባራቀ ኢትዮጵያን ማራክል ትልቅ ትስስር ይሻል። ስለዚህ ያኔ እንደኔ ስሜቱ መስማት አልፈልግም። ስለመበታተን እንደኔ ይኔ ጥልቅ እምነት ኢትዮጵያ አትበተንም።
አድማጮች፣ እናንተ ማስተያየት ካላችሁ በፌስቡክ ገጻችን ላይ በውስጥ መስመር ለጋቢና ቪኦኤ ደውሉልን ብላችሁ ስልካችሁን ካስቀመጣችሁ መልሰን እንደውላችኋለን። በእኛ በኩል የእናንተን ሐሳብ ይዘን ምሁራንንና የሚመለከታቸውን አካላት ምላሽ የሚያስፈልጓቸው ጥያቄዎች ካሉ ምላሾችን እያካተትን መልሰን እናካፍላችኋለን። ለተሳትፏችሁ ሁላችሁንም እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ዛሬ አርብ ነው። በአርብ መሰናዷችን ደግሞ የጋቢና የጥበብ ታዛ ፕሮግራም አለን። በዛሬ ለጥበብ ታዛችን ማህሌት ማዕረጉ ይዘናል። ማህሌት ብሩህ ክለብ ለኢትዮጵያ የጥበብ ኢንዱስትሪ በማለት በድረገጽ ላይ ከ3000 በላይ ለሆኑና በተለያዩ የጥበብ ዘርፎች ላይ ያሉ ባለሙያዎችን በየሳምንቱ ዓለም አቀፍ የትምህርት የሥራና የትብብር እድሎችን የሚያገኙበት የመረጃ እትም መድረክ ፈጥራለች። ኤደን ገረመው ይህን በተመለከተ ተከታዩን አሰናድታለች።
በመላው ኢትዮጵያ የሚገኙ ወጣት የፋሽን፣ የድረገጽ፣ የቅርጻቅርጽ፣ የሙዚቃ፣ የስዕል፣ የስነ ጽሁፍና የሌሎችም የጥበብ ስራ ባለሙያዎች ራሳቸውን እንዴት ነው ማስተዋወቅ የሚችሉት? ክህሎታቸውንስ እንዴት ማዳበር ይችላሉ? ከሀገር ውስጥና ከዓለም አቀፍ የጥበብ ባለሙያዎች ጋር እንዴት ነው በትብብር መስራት የሚችሉት የሚለውን የጥያቄ ክፍተት ለመሙላት የተመሰረተ ነው ብሩህ ክለብ ለኢትዮጵያ የኪነ ጥበብ ኢንዱስትሪ። የዚህ የማህበራዊ ድረገጽ ክለብ መስራች ማህሌት ማዕረጉ ትባላለች። ኢትዮጵያ ውስጥ ወልዳ እንግሊዝ ሀገር ያደገች ሲሆን ዓለም አቀፍ የልማት ባለሙያ ናት። በውጭ ሀገር ኑሮዋ ኢትዮጵያዊ የሆኑ የጥበብ ስራዎችን አለማየቷ ያሳሰባት እንደነበረ ታስታውሳለች።
እኔ ኢትዮጵያ ተወልጄ እንግሊዝ ሀገር ነው ያደግኩት እና እንግሊዝ ሀገር ስለ ኢትዮጵያ ሲነሳ ኢትዮጵያዎች አይደለም የሚያወሩት አብዛኛው ጊዜ እና ሁልጊዜ እሱ ነገር ይከነክነኝ ነበር። በኢትዮጵያ ጥበቦች በአጠቃላይ ኢትዮጵያ ወጣ ስንል አይታዩም፣ ጎልቶ አይታዩም፣ ድምጻቸውም አይሰማም። ሙዚቃ እና ፊልሞች በደንብ ጀምረውልናል፣ ግን ሌላ ጥበቦቹ ለምንድን ነው ጎልቶ የማይታዩት ብዬ ራሴን ስጠይቅ ነበር። 2 ዓመት በፊት ብሪቲሽ ካውንስል የሚባል ድርጅት ኢትዮጵያ ውስጥ ተቀጥሬ የአርት ፕሮግራማቸውን ማናጀር ነበርኩኝ። የዛኔ ነው ብሩ ክላብን እንድፈጥር ተቀሰቀሰኝ። ያየሁት ምንድን ነው ኢትዮጵያ ውስጥ በጣም ብዙ ነገር ይሰራል፣ በጣም ብዙ ባለሙያ አሉ፣ ግን የእነሱ ስራው ከአዲስ አበባ፣ ከአዋሳ፣ ከናዝሬት ወጣ ብሎ አይታይም። ብሪቲሽ ካውንስል እየሰራውን ብዙ አይነት ጥያቄ ይመጡ ነበር። ከውጭ ሀገር ወደ ኢትዮጵያ እንደዚህ አይነት አርቲስቶች ጋር መስራት እንፈልጋለን የሚሉ አርቲስቶች በጣም ጥያቄ አላቸው። አንድ ኢትዮጵያዊ ደግሞ እንዴት አድርገን ነው ስራችን ወደ ውጭ አሳይተን ማንነታችንን የምናስተዋውቀው የሚለው፣ እነዚህ ሁሉ ጊዜ በጣም የሚመጡ ጥያቄዎች ስለነበሩ እና ያለው ጋፕ በጣም ትልቅ ሆኖ ታየኝ። ኢንተርናሽናሊ ያለው መድረክ በጣም ሰፊ ነው፣ እንዴት ነው እኛ የእኛን ስራ ማሳየት የምንችለው ብዬ ሳስብ ብሩህ ክላብ መጣልኝ። ስለዚህ ይህንን ወደ ሲስተም አድርጎ በደንብ አድርጎ በሳምንታዊ መረጃ ኖራቸው ያችን ጋፕ ፊል አድርገን የእኛን የኢትዮጵያ ጥበብ የምንለውን ወደ ውጭ ማውጣት እንችላለን። ፕሮክላብ ምንድን ነው የሚያደርገው? በሳምንት በዝርዝር ለብዙ አይነት ዘርፎች ለአርኪቴክቸር፣ ፋሽን፣ ቪዥዋል አርት፣ ዲጂታል አርት፣ ለብቻቸው ሰክሬት ታርጌት እድሎች እድሎች ስንል ውድድር ሊሆን ይችላሉ። ሬዚደንሲ ውጭ ሀገርም ኢትዮጵያ ውስጥም ያሉትን በዝርዝር እናወቃለን። ይህኛውን መረጃ ወደ አርቲስቱ ካመጣል ለሷል ወይም ለሱ መረጃው ካላቸው ራሳቸውን አስበው መሳተፍም ይችላሉ። መረጃው ግን ከሌላቸው የትም ቦታ አንሄድም የሚለውን ለማሟላት ነው። ሁለተኛው ደግሞ ዋናው የምንሰራው ነገር ኢትዮጵያ ውጭ ጥያቄ ሊመጣ ይችላል ወይም ሀገር ውስጥም እኔ ፋሽን ዲዛይነር ነኝ እና ከፊልም ከሚሰራ ባለሙያ ጋር መስራት ፈልጋለሁ የት ነው ማገኛቸው ብሎ ይመጣልን የሚላለን እኛ በኢሜይል ኮኔክት እያደረግን አብረው እንዲሰሩ እንደግፋቸዋለን። ሶስተኛው ደግሞ ምንድን ነው ማን ነው ምንድን ነው የሚሰራው ወይም የምትሰራው በዚህ ዘርፍ ብለን ልንጠይቅ መረጃ በጣም ከባድ ነው ኢትዮጵያ ውስጥ ለማግኘት እና ፋሽን ዲዛይነሮች ምንድን ነው አሁን የሚሰሩት ምን አይነት ትሬንድ አለ እንድንጠይቅ ለማግኘት በጣም ይከብዳል። ስለዚህ እኛ በሳምንት በሚዲያ ተራችን አንድ አርቲስት ወይም ግሩፕ ወይም አብሮ የሰሩ አርቲስቶችን ፊቸር እናደርጋለን።
የተለያዩ የጥበብ ባለሙያዎችን ለማበረታታት በማህበራዊ ድረገጾች በፌስቡክ በቴሌግራም እና በመሳሰሉት 3000 የሚሆኑ ከተለያየ ዘርፍ የተውጣጡ የጥበብ ስራ ባለሙያዎች የሚሳተፉበት በየሳምንቱ የጥበብ መረጃ የሚያገኙበት የድረገጽ ትም ያዘጋጀች ታሰራጫለች። እዚህ የማህበራዊ ሚዲያ ላይ ሳምንታዊ ትም ምክንያትም ባለፈው አንድ አመት ጊዜ ውስጥ 65 የሚሆኑ ወጣት አርቲስቶችና የፈጠራ ባለሙያዎች ስራቸውን ባለማቀፍ ደረጃ የማቅረብና ውድድሮች ላይ መሳተፍ መቻላቸውን ገልጻ ኢንዱስትሪው አሁንም ቢሆን ገና ብዙ ያልተሰራበት መሆኑን ታሳስባለች።
በአንድ አመት እስካሁን ድረስ ያየነውን ስኬት በብሩ ክለብ አንድ ኢትዮጵያ አኒሜሽን ሻራፈተ በብሩ ክለብ ሄዶ እዛ ታይቷል። አንድ ፊልም ሜከር ከኢትዮጵያ ኬንያ ድረስ ሄዶ ስራውን አሳይቶ ኦቮት ተቀብሎ መጥቷል። ይሄ ሁላ ቡክላብ ኦፕን ኮል አይተው አፕላይ ስላደረጉ ነው። እና እንደዚህ አይነቶች ስኬቶች የምንላቸው በቡክላብ ያመጣውን ነው። 68 ሪኮርድ አድርገናል በአንድ አመት ከምናምን። እና ያችን ትንሽ እድል ቢያገኝ በጣም እንደው የሚያስደስት ሴክተር ነው።
ማህሌት ወጣት የፈጠራ ባለሙያዎች ማህበራዊ ድረገጾችን ራሳቸውን ከዓለም ጋር ለማስተዋወቅ የሚረዳ መሳሪያ መሆኑን እንዲገነዘቡ በአጽንኦት ታሳስባለች።
ሴክተሩ እንዳለ ወጣትንና ሴቶችን ነው አብዛኛው ጊዜ የሚያካፍለው። በኦኮር ወንዶችም አሉ አረጎ። ስለዚህ ኢንዱስትሪውን ካገዘን እና ካደገ እነሱን ነው እንዲያው በደንብ የምንጠቅመው። ከዛ ሌላ ግን እንደ አርት ቴሌግራም ቻናል፣ ኢንስታግራም አካውንት፣ ፌስቡክ በመክፈት ስራችንን ከቤታችን አውጥተን ለመገናኘት ስንጀምር ስራችን እየወጣና ከአንድ ሰው ወደ አንድ ሰው ሼር እየተደራረገ ወደ ሌላ መድረክ እንኳን ያደርሰናል ብያምናለሁ።
ማህሌት በቀጣይ አመት ሙሉ ለሙሉ ወደ ኢትዮጵያ ተመልሳ ብሩ ክለብን ወደ ተቋም የማሳደግ እቅድ እንዳላት አጫውታኛለች። ወጣት አርቲስቶችም ብሩ ክለብ ብለው በፌስቡክ እና በቴሌግራም እንዲከታተሉ ትጋብዛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
በተከታዩ ዘገባችን ወደ ሩዋንዳ ነው የምናመራው። ሩዋንዳዊት ለአመታት በቆየ አንድ ልማድ የተነሳ መግባባት ላይ አልደረሱም። የሴት ልጅ የመራቢያ አካልን የመለጠጥ ባህልን በሚደግፉ ወግ አጥባቂዎችና ድርጊቱ የጎንዮሽ ችግር ምንጭ ነው የሚሉ ባለስልጣናት እየተሟገቱ ነው። የሃሊማ ቱማን ዘገባ ሀብታሙ ስዩም ያሰማናል።
ትክክለኛ ማንነቷ እንዳይገለጽ የምትፈልገው ሲንቲያ የ12 ዓመት ልጅ ያገረድ ይያለች። አንድ አዋቂ መምህርት ከመቶ በላይ የሚሆኑ እኩዮቿን ጨምሮ የመራቢያ አካል መለጠጥ ድርጊት እንደሚከናወንባቸው አወጀች። በልጃገረዶቹ ወላጆች ጫና ትምህርት ቤቷ ጠና ያሉ ሴቶች ልጃገረዶቹ ባህላዊ እጽ በመጠቀም የመራቢያ አካላቸውን እንዴት መለጠጥ እንዳለባቸው እንዲያስተምሯቸው ሆነ። ውጤቱ ዘላለማዊ እንዲሆን ነው እጹን መጠቀም ያስፈልገው። የሴት ልጅ መራቢያን መለጠጥ በደቡብ ምስራቅ አፍሪካ ከጋብቻ በፊት በተለይም በባንቱ ተናጋሪ ጎሳዎች ዘንድ የሚተገበር ባህላዊ ድርጊት ነው። ድርጊቱን ፈጻሚዎቹ ለሴቶቹም ለወንዶቹም የሩካቤ ስጋ ደስታን ይጨምራል ብለው ያምናሉ። የዩጋንዳ ባህልና ስነ ጾታ ሚኒስትር የሆኑት ፒስ ሙቱዞ ግን ይህን ድርጊት ከሰሞኑ በማውገዛቸው ንትርክ ውስጥ ገብተዋል። እሳቸው ይሄ ድርጊት ከሴት ልጅ ግርዛት ተለይቶ መታየት እንደሌለበት ይሟገታሉ። የሴት ልጅ ግርዛት መግረዝን፣ መቁረጥን የመሰሉ የሴት መራቢያ ካለ ጉዳት የሚያደርሱ ድርጊቶች ይከናወኑበታል። የኛው ድርጊትም በሴቶች ላይ ያለፍላጎት መጫን የለበትም ብለው ይሟገታሉ።
Children between 8 to 12
ሴት ህጻናት ከ8 እስከ 12 ዓመታቸው ጀምሮ ይሄ ድርጊት ይፈጸምባቸው ዘንድ ግፊት ይደርስባቸዋል። እነዚህ ሴቶች የተሻለ ቦታ ይደርሱ፣ ሙሉ ሰው ሆነው እንዲያድጉ፣ መክሊታቸውን እንዲገነዘቡ ወደ ትምህርት ቤት ይወሰርናቸው ህጻናት ናቸው ያሉት።
For purposes of full growth to actualize their potential.
ለፉት 20 ዓመታት ሐማዳ ናማቶቭ ልጃገረዶች የመራቢያ አካላቸውን እንዴት መለጠጥ እንዳለባቸው ሲያስተምሩ የኖሩ ናቸው። ከሴት ልጅ ግርዛት በተቃራኒ ይሄ ድርጊት ምንም አይነት የጎንዮሽ ችግር አያመጣም፣ ጭራሹኑ ጠቀሜታ አለው ብለው የሚሟገቱ ናቸው። አንዴ ፈጽማችሁት የትዳር አጋር በምታገኙበት ወቅት ዝግጁ መሆናችሁን የሚያውቅበት ብቸኛው መንገድ ነው ነው ያሉት። ህክምና ባለሙያዎች ግን ይህንን ሙግት ውድቅ ያደርጋሉ። እንደ ሴት ልጅ ግርዛት ሁሉ ከሴቶች ይልቅ የወንዶችን እርካታ ታሳቢ ተደርጎ የሚከናወን እንደሆነ የሚያሳስባሉ ዶክተር ቪንሰንት ካርሁንጋ።
Much as it is claimed that pulling can ease birth pain.
ድርጊቱ በወሊድ ጊዜ ህመምን ይቀንሳል፣ ሴት ልጅን ደም ሞቃት ያደርጋል ቢባልም ሳይንሳዊ ማስረጃ አልተገኘለትም። አንድ እውነት ግን አለ። ይህ ድርጊት ወንዶች ከሴቶች የሚያደርጉትን ግንኙነት አስደሳች ሊያደርግላቸው ይችላል።
Sexually with the women are happier with their sexual acts.
ሆኖም ግን የዚህ ድርጊት ፈጻሚዎች ሚኒስትር ፒስ ሙቱዞ ባህሉን በመተቸታቸው ይቅርታ ሊጠይቁ ይገባል እያሉ ነው። ሚኒስትሯ ግን ድርጊቱን መኮንን እንቀጥላለው፣ ሴቶች ፍቃዳቸውን መስጠት እስከሚችሉበት እድሜ ድረስ ለድምጽ አልባዎች ድምጽ መሆኔን እቀጥላለው ብለዋል።
አድማጮች ለዛሬ ጋቢና ዝግጅታችንን አጠናቀን እንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና በማቀናበር ደግሞ ኤልያስ አስማረ ነው። አብራችሁን ስላመሻችሁ እናመሰግናለን። የጃንዋ ሄለን በተጫወተችው ዘፈን እንሰናበታችኋለን። ተናደሩ نعيد ما سئل لنا مدري على علل علل مو علل علل مو اي قيرني انا مو انا انا مو حتى علل هيلن يالنو بسيت نو حيوان يا جانوا حيوان بنستكاك انا مو انا انا
ራዲዮ ሰገሌ አሜሪካቲ